የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ አርብ ግንቦት 30 2011 ዓመተ ምህረት ምሽት የጋቢና ቪኦኤ ስርጭታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል። ለምሽቱ የያዝናቸው ዘገባዎች እናስተዋውቃችሁ።
ዛሬ ካርቱም የገቡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከሱዳን ወታደራዊ ሽግግር ሸንጎ መሪ ሌተናል ጀነራል አብዱል ፈታህ አልቡርሃን ጋር ተወያይቷል።
ከጅምሩ ጀምሮ በነበረው ለውጥ ውስጥ ኢትዮጵያ ድጋፍ ታደርጋለች። የሱዳን ህዝብም ለውጡን የመሩ ኃይሎችም የኢትዮጵያ ድጋፍ ንጹህ እና በሱዳን ሉዓላዊነት ላይ ኢንተርቪን የሚያደርግ እንዳልሆነ በጽኑ ያምናሉ።
ጠቅላይ ሚኒስትሩ ከአሜሪካ ድምጽ ጋር በነበራቸው ቆይታ ስለ ሱዳን ተጠይቀው ከተናገሩት ነው ያሰማናችሁ። ዝርዝር ዘገባውን ይዘን እንመለሳለን።
ካላግባብ በእስር ላይ በነበርኩበት ወቅት ከህግ ውጭ የሥራው ላይ እንዲቋረጥ ተደርጓል በማለት ጦማሪ አቤል ዋበላ ከኢትዮጵያ አየር መንገድ ጋር የገባው የፍርድ ቤት ክርክር መቋጫ አግኝቷል።
የዚህንና የሌሎችን ለምሽቱ ያዘጋጀናቸው ዘገባዎችን ይዘን ከዜና በኋላ እንመለሳለን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ ቆያለን። አሁን ዜና እናስቀድም።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ አርብ ሱዳን ዋና ከተማ ካርቱም ገብተዋል። ጠቅላይ ሚኒስትሩ ወደ ካርቱም የተጓዙት በዚህ ሳምንት ከ100 በላይ ሰዎች ከተገደሉበት የጦር ሰራዊት ዘመቻ ተከትሎ የገዥውን ወታደራዊ ምክር ቤትና የአፍቃሪ ዲሞክራሲ የተቃውሞ እንቅስቃሴ መሪዎች እንዲነጋገሩ ለመሸምገል መሆኑ ተገልጿል። ጠቅላይ ሚኒስትር አብይ ከጀነራሎች ጋር ተነጋግረዋል። በመቀጠል ደግሞ የነጻነትና የለውጥ አዋጅ ኃይሎች ተብሎ የሚጠራውና ባለፈው ሚያዝያ የረጅም ጊዜ አምባገነን የነበሩትን መሪ ኦማር አልበሽርን ስልጣን እንዲወገድ ያደረገውን የተቃውሞ እንቅስቃሴ የሚወክሉ የፖለቲካ ቡድኖች ህብረት መሪዎች ለብቻ ያነጋግራሉ ተብሎ ይጠበቃል። በሌላ በኩል የአፍሪካ ህብረት ሱዳን ላይ በሲቪል የሚመራ መንግስት እስኪመሰረት ሀገሪቱ ከማናቸውም የህብረቱ እንቅስቃሴዎች እንደታገደች አስታውቋል። የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ትናንት አሙስ ነው እርምጃውን መውሰዱን ያስታውቀው። ትናንት የሱዳን ገዢው ወታደራዊ ምክር ቤት ስለ ሀገሪቱ የወደፊት የፖለቲካ እጣ ፈንታ እንነጋገር ብሎ ያቀረበውን ጥሪ የተቃውሞ መሪዎች አንቀበልም ብለዋል።
የቀድሞ የህሊና እስረኛ እስክንድር ነጋ ሰናይ የተባለ አዲስ የቴሌቪዥን ጣቢያ እንደሚያቋቁም ያለውን እቅድ በተመለከተ ይፋ ለማድረግ ዛሬ አዲስ አበባ ሂልተን ሆቴል ጋዜጣዊ መግለጫ ሊሰጥ ሲል በፖሊሶች መከልከሉን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አስታወቀ። የሰብአዊ መብት ቡድኑ ባወጣው መግለጫ ፖሊሶቹ ዛሬ ጠዋት የሆቴሉን መግቢያ አጥረው ጋዜጠኞችና ሌሎችም በጋዜጣዊ ጉባኤው ላይ ሊገኙ የነበሩ ሰዎች ወደ ውስጥ እንዳይገቡ ክልከላ አድርገዋል ብለዋል። ባለፈው ሰኞ ዕለትም እንደዚሁ ጋዜጠኛ እስክንድር ነጋ በአዲስ አበባ ኢትዮጵያ ሆቴል ስለ ቴሌቪዥን ጣቢያው ምስረታ እቅዱን ለጋዜጠኞች ይፋ ለማድረግ በጠራው ጉባኤ ላይ መግለጫውን እንዳይሰጥ ፖሊሶች እንደከለከሉት አምነስቲ አመልክቷል። የአምነስቲ ኢንተርናሽናል የምስራቅ አፍሪካና የታላላቆቹ ሐይቆች አካባቢ ሀገሮች ዳይሬክተር ጆን ኒያኪዮ የዚህ የማዋከብ ተግባር ዓላማ በግልጽ ተናጋሪውን እስክንድር ነጋን ለማበሳጨትና የመናገር መብቱን ለመገደብ ብቻ ነው ብለዋል።
የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ከወግ አጥባቂው ፓርቲው መሪነታቸው በዛሬው ዕለት ይለቃሉ። ተተኪያቸው የሚመረጡበት የመጀመሪያው ዙር ምርጫ በመጪው ሳምንት ይጀምራል ተብሎ ይጠበቃል። ሜይ ፓርቲያቸው አዲስ መሪ እስኪመርጥ ምናልባትም እስከ መጪው የአውሮፓውያን ሐምሌ ወር ድረስ በፓርቲ መሪነት ይቆይ ይሆናል። ነገር ግን ሀገራቸው ከአውሮፓ ህብረት ለሚመጣው ጥቅምት መጨረሻ የጊዜ ሰሌዳ የተያዘለት እቅድ የመምራት ኃላፊነታቸውን አስረክበዋል። ቴሬዛ ሜይን የሚተኳቸው አዲስ ጠቅላይ ሚኒስትር በእሳቸው እቅድ ላይ ነፍስ ዘርተውበት ያወጣጧን እቅድ እንደገና እንዲዘገይ ሊሞክሩም ሆነ ያላንዳች ስምምነት ከህብረቱ ለመውጣት ለመወሰን የአምስት ወር ጊዜ ይኖራቸዋል።
አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩ አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
በመግቢያችን ላይ ወደ አስተዋውቅ ነው ዝርዝር ዘገባ እናልፋለን። ዛሬ ካርቱም የገቡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከሱዳን ወታደራዊ የሽግግር ሸንጎ መሪ ሌተናል ጀነራል አብዱል ፈታህ አልቡርሃን ጋር ተወያይተዋል። በካርቱም ለውጥ ከመምጣት ከሁለት ወራት በፊት አንስቶ ኢትዮጵያና ሱዳን እየተማካከሩ ሲሰሩ መቆየታቸውን ጠቅላይ ሚኒስትር አብይ አህመድ ከአስር ቀናት በፊት ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ተናግረው ነበር። የዛሬው ጉዟቸውም የዚያ ምክክር ሂደት አካል ለሆኑ እንደሆነ በዚያ ቃለ መጠይቅ አስረድተው ነበር። እስክንድር ፍሬው ተከታዩን ዘገባ ልኮልናል።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ካርቱም የገቡት ዛሬ ጠዋት ነው። ጠቅላይ ሚኒስትሩ ከሱዳን ወታደራዊ የሽግግር ሸንጎ መሪ ሌተናል ጀነራል አብዱል ፈታህ አልቡርሃን ጋር ተገናኝተው መነጋገራቸውን ጽፈት ቤታቸው አስታውቋል። የውይይቱ ዝርዝር ግን አልተጠቀሰም። ጠቅላይ ሚኒስትሩ በዚሁ ቆይታቸው ከተቃዋሚ ኃይሎች ተወካዮች ጋርም ተገናኝተዋል። ውይይቱ የተካሄደው ወታደራዊ ኃይል ስልጣን ለሲቪሎች እንዲያስረክብ እየጠየቁ ካሉትና የነጻነትና የለውጥ ኃይሎች ተብሎ ከሚጠራው ቡድን ተወካዮች ጋር ነው። ጠቅላይ ሚኒስትሩ በዚሁ ውይይት ኢትዮጵያ በቀጠናው ሰላም ለማምጣት ያላትን ቁርጠኝነት መግለጻቸውን ጽፈት ቤታቸው አመልክቷል። በሱዳን ሰላም ለማምጣት ቁልፉ ነገር አንድነት መሆኑንም አስምረውበታል ይላል የጽፈት ቤታቸው መረጃ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ ካርቱም የተጓዙበት ወቅት በሱዳን ያለው ፖለቲካዊ ቀውስ ከተወሳሰበበት ጊዜ ጋር ተገጣጥሟል። ዛሬ ከጠቅላይ ሚኒስትሩ ጋር የተገናኙት የሱዳን ወታደራዊ የሽግግር ሸንጎ መሪ ሌተናል ጀነራል አብዱል ፈታህ አልቡርሃንና ቡድናቸው ከፍተኛ ጫና ውስጥ ናቸው። የዚህ መነሻ ደግሞ ወታደራዊው ቡድን ስልጣን ለሲቪሎች እንዲያስረክብ ለመጠየቅ በአደባባይ በተሰባሰቡ ተቃዋሚዎች ላይ ባለፈው ሰኞ የተወሰደው እርምጃ ነው። ከ100 በላይ ሰዎች ሳይገደሉበት እንዳልቀረ የሚገመተው ይህ እርምጃ ያለም አቀፉን ማህበረሰብ ውግዘት አስከትሏል። የአፍሪካ ህብረት የሰላምና ጸጥታ ኮሚሽን ለምሳሌ ትናንት ባካሄደው ስብሰባ ሱዳንን ከአህጉራዊው ድርጅት አባልነት አግዷል። ወታደራዊው ሸንጎ ስልጣኑን ለሲቪል አስተዳደር እንዲያስረክብም የ60 ቀናት ጊዜ ሰጥቷል። የኢትዮጵያው መሪ ጉብኝት ግን በሱዳን ያለው ሁኔታ እንደዚህ ከመከፋቱ በፊት የታቀደ ነው። በካርቱም ለውጥ ከመጣበት ጊዜ አንስቶ ኢትዮጵያና ሱዳን እየተመካከሩ ሲሰሩ መቆየታቸውን ጠቅላይ ሚኒስትር አብይ አህመድ ከአስር ቀናት በፊት ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ተናግረዋል። የአሁኑ ጉብኝትም የዚያ ምክክር ሂደት አካል እንደሆነ ነበር ከአስር ቀናት በፊት ባካሄዱት በዚሁ ቃለ ምልልስ በሚከተለው መንገድ ያብራሩት።
ሱዳን ከጅምሩ ጀምሮ በነበረው ለውጥ ውስጥ ኢትዮጵያ ድጋፍ ታደርጋለች። የሱዳን ህዝብም ለውጡን የመሩ ኃይሎችም የኢትዮጵያ ድጋፍ ንጹህ እና በሱዳን ሉዓላዊነት ላይ ኢንተርቪን የሚያደርግ እንዳልሆነ በጽኑ ያምናሉ። አጋጣሚ ነገም ሉክ ከዚህ ቀደም መጥተዋል። ሉክ የሚሉ ሰዎች አሁን ነገም ለውጥ የሚሉ ሰዎች ኢትዮጵያ ይመጣሉ። ያለበትን ነገር እንመካከራለን እና እዛ ያለው ሁኔታ ሱዳን በጣም ወንድም ሀገር ነው። ለኢትዮጵያ በጣም ወሳኝ ሀገር ነው። ብዙ ኢትዮጵያውያን ያሉበት ሀገር ነው። የሱዳን ሰላም በእጅጉ ይገደናል። ለሱዳን ሰላምም በቁርጠኝነት እንሰራለን። የሱዳን ሰላም ላይ ስንሰራ ግን በሱዳን ህዝቦች ፍላጎት ላይ የወሰነ መሆን የለበት። ጎረቤት ስለሆን ገንዘብ ስላለን ጉልበት ስላለን እየተባለ በሌሎች ሀገር ፍላጎት ውስጥ ጣልቃ መግባት ዝንባሌ እኛ እናሳይም። እንደ ታማኝ ወንድም ሀገር በጠየቅን ሁሉ እናግዛለን፣ እንተባበራለን። ይህን መንፈስ እነሱም ይገነዘባሉ። በብዙ መንገድ እየተመካከል ባለፉት ሁለት ወራት ገደማ በነበረው ለውጥ በጣም በርካታ ልዑካን ከዚህም ወደዛ ከዛም ወደዚህ እየመጡ እየተመካከልን እየሰራን ነው። ነገ እዚህ ይመጣሉ፣ በቅርቡ እኔም እሄዳለሁ። በቅርበት እያየን ችግሩ ከሱዳን አልፎ የውጭ እንዳያጠቃ የሱዳን ተፈቶ ሰላም እንዲመጣ በጋራና በትብብር መንፈስ እንሰራለን።
ባለፈው አንድ ዓመት ከተመዘገቡ ውጤቶች አንዱ የኢትዮጵያ ዲፕሎማሲያዊ ተቀባይነት ማደግ መሆኑንም ጠቅላይ ሚኒስትሩ በዚሁ ማብራሪያ ጠቅሰዋል።
እንግዲህ ወደ ዚህ ኦፊስ ስመጣ አንዱ ለህዝብ ካቀረብኳቸው ሀሳቦች ዲፕሎማሲ የሚመለከት ነው። በዓለም አቀፍ ደረጃ፣ በአህጉር አቀፍ ደረጃ እና በጎረቤት ሀገራት ደረጃ በዓለም አቀፍ ደረጃ በማንኛውም ዓለም አቀፍ መሰረታዊ አጀንዳዎች ኢትዮጵያን የመጋበዝ፣ ኢትዮጵያን የማሳተፍ፣ ኢትዮጵያን የሀሳብ አመንጪ ወይም የዛ ስፔሲፊክ ጉዳይ ቻምፒየን አድራጊ አድርጎ የማሰብ በሁሉም ዓለም አቀፍ ተቋማት ተረምዷል። ብዙዎቹን ካለን ጊዜ ጥረት ባናስተናግድም በአንድ አመት ጊዜ ውስጥ በዓለም ዲፕሎማሲ ውስጥ ፖዚቲቭ ሚና መጫወት ስላለች ኢትዮጵያ ተብላ ታሰባለች። ያ ወደ አህጉር ወደ ቀጠናችንም ይሄዳል። በዚህ ምክንያት ከጎረቤት ሀገሮች ጋር የፈጠርነው ቅርርብ ቢያንስ ሶማሌ ተኪዶ መንግስትና ህዝብ ይጠየቅ፣ ሱዳን ተኪዶ መንግስትና ህዝብ ይጠየቅ፣ ወይም ኤርትራ ወይም ጅቡቲ ቢጠየቅ የትኛውም የኢትዮጵያ ጎረቤት ሀገራት አሁን ያሉት ጎረቤት ሀገራት ኢትዮጵያ ተንኮል ይሰራችብን ነው። አንዱን ደግፋ አንዱን ተቃወማለች፣ አንደኛውን አስተርቃ አንደኛውን ታስመታለች ለሚያስብ ህዝብና መንግስት የለም። ሁሉም እንደ ታማኝ ጎረቤት ያስቡናል። ባሳየናቸው ቀና የማጓባት ሂደት የተነሳ ሶማሌዎች ንብራቸው ተጠጣሪዎች ተጠጣሪ በጣም ተቀርፋማት ይቻላል። ሳው ሱዳን ጋር መሰል ዝንባሌዎች ነበሩ ቀንሷል። እሱ በመላ የሆርን ኦፍ አፍሪካ ሀገራት ይዝንባሌ አለ። ሱዳንም እንደዚሁ።
ያሁኑ የጠቅላይ ሚኒስትር አብይ አህመድ የሱዳን ጉብኝትና የሰላም ጥረት የተናጠል ወይም አካባቢያዊና አህጉራዊ ክልና ጭምር ያለው ስለመሆኑ የታወቀ ነገር የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Gabina VOA
Chiren Gabina
Blashangul 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 Degabina Degabina Blashangul
ወደ ተከታዩ ዘገባችን እንለፍ። ካላግባብ በእስር ላይ በነበርኩበት ወቅት ከህግ ውጪ እስራው ላይ እንዲቋረጥ ተደርጓል በማለት ጦማሪ አቤል ዋበላ ከኢትዮጵያ አየር መንገድ ጋር የነበረውን የፍርድ ቤት ክርክር መቋጫ እንዳገኘ ገልጾልናል። ሀብታሙ ስዩም ስርስሩን ይነግረናል።
የጸረ ሽብር ህጉ ተጠቅሶ ለአንድ አመት ከአምስት ወር በእስር የከረመው ጦማሪ አቤል ዋበላ በተፈታ ማግስት ሌላ የፍርድ ቤት ሙግት ነበረበት። ሙግቱ ደግሞ የወትሮ ቀጣሪው ከነበረው አውሮፕላኖችን ይጠግንለት ዘንድ ከቀጠረው የኢትዮጵያ አየር መንገድ አስተዳደር ጋር ነው። አቤልን ወክለው የተሟገቱት ጠበቃ አማሃ መኩን።
በነጻ ተሰናብቷል በወንጀል ክሱ። ይሄ ሆኖ እያለ ግን ቀድሞ ይሰራበት የነበረው የኢትዮጵያ አየር መንገድ በመታሰሩ ምክንያት ከስራ መቅረቱን መነሻ አድርጎ ስራውን አቋርጫለሁ ብሎ ነበረ። በእኛ በኩል ደግሞ ያው የስራውን ወይም በስራ ገበታ ላይ ሊገኝ ያልቻለው ከሱ አቅም በላይ በሆነ ምክንያት ስለሆነ የስራውን ሊቋረጥ አይገባም፣ ወደ ስራ ይመለስ ይገባል የሚል ጥያቄ አቅርቧል ለመስሪያ ቤቱ። ኢትዮጵያ አየር መንገድ ግን መሟገት ነው የመረጠው። ይሄ ብቻ አይደለም፣ እንደውም በሌላ መዝገብ ደግሞ አቤል ዋበላ አየር መንገዱ ለሰጠው ስልጠና ያወጣውን ወጪ ሊከፍል ይገባል ሁሉ ብሎ ሌላ የፍትሐ ብሔር ክስ መስርቶ ነበረ። ተከራክረን እሱኛው ክስ ቀደም ሲል እንዲታገድ ወይም እንዲቋረጥ ተደርጎ ነበረ። የእነሱ ክርክር እንዳልኩት የአሰሪና ሰራተኛ ህግ አዋጅ ቁጥር 317/1996 አንቀጽ 27(1)(1) ላይ የተመለከተውን በ27(1) በና ተ ላይ የተመለከተውን የህብረት ስምምነት መሰረት አድርገው ነው የሚከራከሩት።
በመጀመሪያ ደረጃ ፍርድ ቤት የተጀመረው ክርክር በሶስተኛ ዓመቱ ዛሬ በፌዴራል ጠቅላይ ፍርድ ቤት ሁለተኛ ሰበር ሰሚ ችሎት በመዝገብ ቁጥር 16/97/10 በኩል መቋጫ አግኝቷል።
ከስራ የማሰናበት እርምጃ ህገወጥ ስለሆነ አንደኛ ወደ ስራ ይመለስ ወይም ይሄ የማይቻልበት ሁኔታ ካለ ደግሞ በህጉ ላይ አንድ ሰራተኛ ያለማስጠንቀቂያ ከህግ ውጭ ከስራ ሲሰናበት ሊፈጸሙለት የሚገቡ ክፍያዎች አሉ። አንደኛ ካሳ ነው። ሁለተኛ ያለማስጠንቀቂያ በመሰናበቱ ለማስጠንቀቂያ ሊከፈል የሚገባ ክፍያ አለ። ሶስት አራት አይነት ክፍያዎች አሉ። እነዚህ ክፍያዎችን እንዲከፈሉት ነው የጠየቅነው። አሁንም እንግዲህ መጨረሻ ላይ የተወሰነው ይኸው ነው።
ጦማሪ አቤል ዋበላ የዛሬው ውሳኔ ድካሜን ይቋጭ፣ የአቋሜን ትክክለኝነት ያረጋገጠ ነው ብሎ ያስባል።
ረጅም ጊዜ የወሰደ መንፈስን የሚያደክም ነገር ስለነበር ትንሽ ፎይታ ሰምተኛል። በተለይ ብዙ ሰዎች ኬዙ የኔ ኬዝ ከአየር መንገድ ጋር የነበረኝ ክርክር ብዙ ሰው ስለሚያውቀው ባለፍኩ ባገደም ቁጥር ያገኙ ሰዎች እንዴት ሆነ እያሉ ጠይቁኝ ነበር እና አሸነፍኩ ብዬ ለሰዎች መናገር መቻሌ ትንሽ ፎይታ ሰምተኛል። አጠቃላይ ግን ያው የፍትህ ማግኘቱም ራሱ ልክ አይደለም ያልከው ነገር ልክ አለመሆኑ በፍርድ ቤት ሲረጋገጥ ይሰማ ደስታም አለ።
ምን ያክል ካሳ ይከፈለው ተባለ? በዚህ አጋጣሚ ደግሞ ከተፈረደልኝ በሬ አረጄ ከሰዎች ጋር ደስተኛ ይገልጻለሁ ብለህ ነበር። ያስ ይሆናል ወይ?
መቀኑን አላገኘሁትም። እንትኑን የፍርድ ውሳኔውን ጠይቄ ነበረ ለማግኘት። ነገር ግን ምክትል ፕሬዚዳንት የጠቅላይ ፍርድ ቤት አልፈረሙበትም። እሳቸው ከፈረሙ በኋላ ነው የሚደርስ ለተባለ ኤግዛክት አማውንቱን አላወቅኩም። ግን ያው ከተወሰኑ ወዳጆች ጋር የአረር ሰንጋም ባይሆን ያንን ከተወሰኑ ወዳጆች ጋር ሴሌብሬት ማድረግ ፈልጋለሁ እና ትንሽ መለስተኛ ነገር ቤት ይኖረኛል ብዬ አስባለሁ።
ከዚህ ቀደም በጸረ ሽብር ህግ እንዲሁም ደግሞ በተመሳሳይ ህጎች እንዲተከሰው ፍርድ ቤት የቀረቡ ሰዎች ተመልሰው ደግሞ ሌሎች የመብት ጥያቄዎችን ሲጠይቁ ለነሱ ይፈረዳል ብሎ ማሰብ የሚከብድ ነበር። ምናልባት እንደዚህ ያለው ውሳኔ ነገሮችን እየቀየረ ነው ብለህ ታስባለህ? አዲስ የፍትህ መንፈስ እየተፈጠረ ነው ልንል እንችላለን?
እንደዛ ማለት እንኳን የሚከብድ ይመስለኛል። በተለይ የኔ ጉዳይ በጣም ሃይ ፕሮፋይል ነበር። ባላይ ምሮ የሆነ ሰው በቀላሉ ይፈታው ነገር ነውና የኔ ጉዳይ ብዙም ማፋያ ይሆናል ብዬ አላስብም። በጥቅል ግን ያው የፍርድ ቤቶች አካባቢ ያሉትን የሪፎርም ስራዎችን አያለሁ። በተለይ አሁን ሪፕሬሲቭ የሆኑትን ህጎች አሜንድ ማድረግ ስራዎች በጣም በጥሩ ሁኔታ እየተሰሩ ነው። ያ በጣም ለሀገራችን ትልቅ ተስፋ ነው ብዬ አምናለሁ። ከዛ በተረፈ ግን ያው ባለሙያዎቹ ስቲል አሁንም የፍርድ ቤቱ የሪፎርም ሂደት በደንብ እየተመራ አይደለም የሚል ዝሩም ተያሰማል። እኔም አሁን እንደዚህ ለራሴን ጉዳይ እንደዚህ ስመላለስ ሳይ መንፈሱ ራሱ የመለወጥ ባህሪ የለውም። በተወሰነ መልኩ ሰው አልተለወጠም፣ ወርክ ፕሮሰሱ አልተለወጠም። ያው የተለመደው አካሄድ ነው ያለው። ያንን መገልበጥ ያስፈልጋል ይመስለኛል። ብዙ ነገሮች እንኳን ባይለወጡ በፊት ማዕከላዊ በተመረመርክበት ቅጽ አሁንም ቃለ መሰጥ ከሆነ ችግር አለ ማለት ነው። አሰራሩን መቀየር፣ የሰዎችን ሜንታሊቲ መቀየር እሱ በጣም አልሰራበትም ብዬ አስባለሁ። ነው እሱን መቀየርና ማስተካከል ገና ብዙ የቤት ስራ የሚኖርብን ይመስለኛል።
ከዚህ ቀደም ዞን 9 ተብለው ይጠሩ ከነበሩ ጦማሪያን ጋር አብራ ታስራ የነበረችው ጋዜጠኛ ኤዶም ካሳይ በእስር በነበርኩበት ወቅት ካለ ህግ አግባብ ከስራ አሰናብቶኛል ብላ ፍርድ ቤት ያቆመችው ፕላን ኢንተርናሽናል የተባለ ድርጅት የካሳና ቅጣት ክፍያዎችን እንዲፈጽም በተመሳሳይ እንደተወሰነበት ጠበቃ አማሃ መኮንን አስተውሰውኛል።
አፍታሙን ለዘገባው እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን ደግሞ እንለፍ።
ቶቶ በተሰኘ አስጎብኝ ድርጅት አማካኝነት ኢትዮጵያን ለመጎብኘት ያቀደ የተመሳሳይ ጾታ አፍቃሪዎች ነው የተባለ ቡድን ወደ አገር ውስጥ እንዳይገባ የሚጠይቅ ተቃውሞ ገጥሞታል። መንግስት ይህን ጉብኝት እንዲከለክልም የተለያዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አካላት ጥሪ እያቀረቡ ነው። መለስካቸውማ ዝርዝር አለው።
ከሶስት ቀናት በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ወሎ ሀገረ ስብከት የቅዱስ ላሊበላ ሰበካ ጉባኤ አስተዳደር ጽሕፈት ቤት ለኢትዮጵያ ባህልና ቱሪዝም ሚኒስትር ጠንከር ያለ ደብዳቤ ጽፏል። የጎብኚዎች ቡድን ቢቻል ወደ ሀገር እንዳይገባ፣ ያ ካልሆነ ግን ወደ ቅዱስ ላሊበላ ገዳም ወደ ቤተ ጊዮርጊስ እንዳይመጣ ያስጠነቅቃል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጎንደር ኦርቶዶክስ ተዋሕዶ ክርስቲያኖች ኅብረትም ተመሳሳይ ደብዳቤ ለባህልና ቱሪዝም ሚኒስትር ጽፏል። ከ100 በላይ የሆኑ ማኅበራትን ያቀፈው የኢትዮጵያ ኦርቶዶክስ ተዋሕዶ ሰለስቱ ምዕት የመንፈሳዊ ማኅበራት ኅብረትም ተመሳሳይ ውግዘትን ያዘለ መግለጫ አውጥቷል። የኅብረቱን ሰብሳቢ ቀሲስ ሙሉቀን ብርሃኑን በዚህ ጉብኝት ዙሪያ በተሰጠው መግለጫ ቪኦኤ አናግሯቸዋል። ጉብኝቱን ለምን እንደተቃወሙ ያስረዳሉ።
ማንኛውም ሰው ሀገር የመጎብኘት የማየት መብት አለው። ይህኛውን ያወገዝ ነው ወይም የተቃወም ነው ግን በሃይማኖታችን የተወገዘ ወይም ኃጢአት የሆነ እና በህግ አንቀጽ 629 ላይ ወንጀል ስለሆነ በኢትዮጵያ እንግዲህ ኢትዮጵያ እንደምታውቁት ከ97% በላዩ አማኝ ነው። እስልምናም የካቶሊክም የፕሮቴስታንትም የኦርቶዶክስም ያጠቃላይ ሌሎችም እምነት ተከታይ ነው ህዝቡ። አብዛኛው ህዝብ አማኝ ህዝብ ነው። ስለዚህ በእምነት ኃጢአት የሆነን ጉዳይ በህግ ወንጀል ሆኖ የተደነገገን ነገር የሚያከናውኑ በይፋ አርማቸውን ምልክታቸውን አሳይተው በቡድን እንደሚጎበኙ ሲያሳውቁ ይሄን መቃወም የቤተክርስቲያን ልጅነታችን ግዴታ ስለሆነ ነው መግለጫውን ያወጣ ነው።
መነሻቸው ከዩናይትድ ስቴትስ የሆኑት እነዚህ ጎብኚዎች በኢትዮጵያ ውስጥ የተለያዩ አካላት የተቃውሞና የውግዘት መግለጫዎች ቢሰነዝሩባቸውም እቅዳቸውን ለመለወጥ እንዳልፈለጉ ቀሲስ ሙሉቀን ይናገራሉ።
እንደውም እኛ መግለጫ ከሰጠን በኋላ እንደማቆሙ ተናግረዋል። እና ይህ የአንዲትን ሀገር ሉዓላዊት ሀገር ህግ፣ መብት፣ ህዝብ፣ ባህል ማክበር አለበት። አንድ ሰው እሱ የፈለገውን ነገር የመከተል መብት ይኖረዋል። ለምሳሌ ህንድ ሀገር ብንሄድ በእነሱ ባህል ነውር የሆነን ነገር እኛ ኢትዮጵያዊ ስለሆን እኛ ስለምንችል እናርግ ማለት አንችልም። የዛን ሀገር ህግ ማክበር አለብን፣ ባህል ማክበር አለብን። እና ለዛ ነው እኛ የሚተቃወምናቸው። እነዚህን ከሌላው የሚለያቸው ራሳቸውን አሳውቀው ራሳቸውን ይፋ አድርገው ነው የጠየቁት።
መንግስት ጥያቄያችሁን ውድቅ ቢያደርገው ምላሻችሁ ምን ይሆናል የሚል ጥያቄም ለቀሲስ ሙሉቀን ብርሃኑ ቪኦኤ አንስቶላቸው ነበር።
ይፈቅዳል ብለን አናምንም፣ ምክንያቱም የኢትዮጵያ መንግስት አንደኛ ህግ ነው ያስከብር። የመንግስት ትልቁ ስራው ያስቀመጠውን ያወጣውን ህግ ማስከበር ነው። ሌላ ስራ የለውም። ህጉን ማስከበር የሱ ድርሻ ነው። ሁለተኛ ከህጉ ተጨማሪ ህዝቡን መስማት አለበት። ህዝቡ የሚፈልገውን በህግ እንኳን ባይከለከል ህዝቡ አልፈልግም ካለ በህዝብ ተመርጦ ወይም ህዝብን እያስተዳደረ ያለ መንግስት ቅድሚያ የሚሰጠው ሌላ ሀገር ዜጋ ጉዳይ ሳይሆን የሀገሩን ዜጋ መብት ማስከበር አለበት ወይም ፍላጎት ማሟላት አለበት። በዚህ ምክንያት መንግስት ይፈቅዳል ብለን አናምንም። ከመጀመሪያው ግን ጉዳዩን እየተከታተል መልሰን መደረግ ያለበትን ድጋሚ መግለጫ እንሰጣለን።
የጉብኝቶቹ እቅድ እንደሚያመለክተው ቡድኑ ጉብኝቱን በአዲስ አበባ በቅድስት ስላሴ ካቴድራል፣ አራዳ ጊዮርጊስ፣ ከዚያም ወደ ደቡብ ኢትዮጵያ በመቀጠል ኮንሶን፣ ወደ ሰሜን ተመልሰው የጣና ገዳማትንና የጎንደር አድባራትን ለመጎብኘት እንደሆነ ቀሲስ ሙሉቀን ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሌላ በኩል የቶቶ አስጎብኝ ድርጅት መስራች ዳን ዌር ድርጅታቸው መቀመጫውን ቺካጎ አድርጎ እንደ አውሮፓውያን አቆጣጠር ከ1990 ዓ.ም ጀምሮ ለተመሳሳይ ጾታ አፍቃሪዎች አገልግሎት ለመስጠት መመስረቱን ገልጸው የጉዞ ዓላማ ቦታውን ለመጎብኘት ብቻ እንደሆነ ተናግረዋል። በተነሳው ተቃውሞ ምክንያት እቅዳቸውን ይሰርዙ ወይም አይሰርዙ እንደሆነ ከአሜሪካ ድምጽ ዘጋቢ ሳሌም ሰለሞን ተጠይቀው
Just today I was in contact with our embassy staff in Addis Ababa and they said very clearly
ዛሬ አዲስ አበባ ከሚገኙ የአሜሪካ ኤምባሲ ሰራተኞች ጋር ተወያይተን ነበር። ያነጋገረን የኤምባሲ ተወካይ የነገረኝ ኢትዮጵያ ውስጥ በኢንተርኔት ላይ የሚታየው ጥላቻና የጥላቻ ንግግር መሬት ላይ ካለው ጋር ፈጽሞ የተራራቀ መሆኑን ነው። በተጨማሪም ያለኝ እኔ ኢትዮጵያ ከሚገኘው ኤምባሲ ውስጥ መስራት ከጀመርኩ 3 አመት ሆኖኛል። በጾታዊ አስተሳሰባቸው ችግር የደረሰባቸው አሜሪካውያን አጋጥሞኝ ያውቁም። የመምጣትና የመቅረት ውሳኔው የናንተ ቢሆንም ላረጋግጥልህ የምፈልገው የኔ ስራ ለናንተ ጥበቃ መስጠት መሆኑን ነው የሚል ምላሽ አግኝተናል።
አያይዘው ምንም እንኳን ኤምባሲው ምላሽ ቢሆንም ጉዞን የሚያደርጉት ህግ ለመጣስ አስበው ባለመሆኑ ጉዞን ለማድረግም ሆነ ለመሰረዝ የኢትዮጵያ መንግስት ባለስልጣናት አቋም ምን እንደሆነ ማወቅ አስፈላጊ መሆኑን ተናግረዋል።
ከአሜሪካ ድምጽ ራዲዮ ጋር ነው ያላችሁት። የምታዳምጡት ደግሞ ጋቢና ቪኦኤ ነው። ወደ ቀጣዩ ዘገባ እናምራ። በጠቅላይ ሚኒስትር አብይ አህመድና ለድጋፍ መስቀል አደባባይ በወጣው ህዝብ ላይ የቦምብ ጥቃት ፈጽሟል በማለት አቃቤ ህግ ክስ የመሰረተባቸው ተጠርጣሪዎች እንዲከላከሉ ተወሰነባቸው። ተከሳሾቹ የመከላከያ ምስክሮቻቸውን እንዲያሰሙ ለሰኔ 25 ቀን ቀጥሯቸዋል። ከተከሳሽ ጠበቆች አንዱ በብይኑ ሂደት ቅሬታቸውን ገልጸዋል። መልስካቸውማ ተከታዩን ዘገባ ልኳል።
ባለፈው ዓመት ሰኔ 16 ቀን 2010 ዓ.ም ምረት ለአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ድጋፉን ለመግለጽ መስቀል አደባባይ ተገኝቶ በነበረው ህዝብ ላይ ከተሰነዘረው የቦምብ ጥቃት ጋር በተያያዘ አቃቤ ህግ ክስ የመሰረተባቸው 5 ሰዎች የቀረበባቸውን ክስ እንዲከላከሉ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 4ኛ ወንጀል ችሎት በየነ። አቃቤ ህግ በ5 ተጠርጣሪዎች ላይ 2 አይነት ክስ ነበር የመሰረተው። ከአንደኛ ተከሳሽ እስከ 4ኛ ተከሳሽ ማለትም በጌቱ ግርማ፣ ብርሃኑ ጃፋር፣ ጥላሁን ጌታቸውና ባህሩ ቶላ ላይ ተከሳሾቹ በቡድን በመደራጀት ለጊዜው በቁጥጥር ስር ባልዋሉ ግብረ አበሮቻቸው አማካይነት በተሰጣቸው ተልእኮ መሰረት በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ጥቃት ለማድረስና ሰልፉን ለመበተን በማሰብ የቦምብ ጥቃት በማድረስ በሰው ሕይወትና አካል ላይ ከባድ ጉዳት ያደረሱ በመሆኑ ፈጽመዋል ባለው ሽብርተኝነት ድርጊት ወንጀል ከሷቸዋል። አምስተኛ ተከሳሽን ደሳለኝ ተስፋይን ደግሞ የሽብር ድርጊት ሊፈጸም መሆኑን ያወቀና ወንጀሉን ሊፈጽሙ የተዘጋጁትን ተከሳሾች ለማስያዝ የሚያስችል መረጃ ያለውና ለፖሊስ መጠቆም ሲኖርበት ለፖሊስ ያላሳወቀ በመሆኑ ፈጽመዋል ባለው የሽብርተኝነት ድርጊቶችን አለማሳወቅ ወንጀል ከሷቸዋል። ፍርድ ቤቱ አቃቤ ሕግ ባቀረባቸው ክሶች መሰረት የሰው ምስክር፣ የሰነድና የድምጽ ከምስል ማስረጃዎች በማቅረብ ክስ ማስረዳቱን ተንትኖ ተከሳሾቹ የቀረበባቸውን ክስ እንዲከላከሉ ሲል በይኗል። ከተከሳሽ ጠበቆች መሃል የሁለተኛ ተከሳሽ ተከላካይ ጠበቃ አቶ ወንድሙ ይብሳ በየኑ እስከተሰጠበት እስከዛሬ ድረስ ባለው ሂደት ክርታቸውን ለጋዜጠኞች ገልጸዋል።
ፍርድ ቤቱ የክሱን ቅንብር አቀራረብ እንዳለ ጨንቋ አቅርቦታል። ተጠርጣሪዎቹ በፍርድ ቤት በመርመራ ላይ በነበሩበት ጊዜ የሰጡትን ቃል አቅርቧል። እኛ ግን ይሄ ቃል ተጭነን ነው ተደብድበን ተሰቃይተን ነው ብለን ያቀረብነው የጽሁፍን የቃልን መቃወሚያ አልጠቀሰም። የቅሬታ ፈጥሮብኝ እናቱም ፍርድ ቤቱ ሁሉንም ከተጠቀሰ በኋላ የራሱን አስተያየት ፍርድ ቢይዝ መስጠሽ ይሄን አላደረገ ቢያንስ የኛን አሳንሶት ለአመል አይል አልጠቀሰ።
እንዳት ወንድሙ ሆነ በአሁን ወቅት በችሎቶች የጠበቆች የመደመጥ ድል ተጣቧል ሲሉም ይወቅሳሉ።
ዞሮ ዞሮ በእኔ በኩል የሚታየኝ ከአምናና ዘንድሮ ሳስታይ የዘንድሮ ችሎት ከአምና ችሎት የወረደ ነው ለኔ። ምክንያቱም አምና በየዶሴው ቀን ተጠርጣሪዎችም ጠበቆችም እንደ ልብ ሐሳብ እንደጽ ነበር ያዳምጠን ነበር ችሎት። አሁን ዘንድሮ ጠባብ ማዳመጥ እድል የለም። ጠበቆች መናገር አይችሉም፣ ሐሳብ መግለጽ አይችሉም። ችሎት ደግሞ የሰው ብሶት የሚገልጽበት የመጨረሻ ቦታ ነው። ይሄ እድል አልነበረንም። ዞሮ ዞሮ ግን ተስፋ እንቆርጥም። ተከላካሉ በተባለው መሰረት መከላከሉን እናቀርባለን። ይሄ ተስፋ አረጋ።
የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ብይኑን ካሰማ በኋላ ተከሳሾቹ መከላከያቸውን ያቀርቡ እንደሆነ ጠይቋቸዋል። ተከሳሾቹም እናቀርባለን ስላሉ የመከላከያ ምስክሮቻቸውን እንዲያሰሙ ለሰኔ 25 ቀን 2011 ዓ.ም ተብረት ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። ተከታዩ ዘገባችን የአማራ ዴሞክራሲያዊ ኃይል ንቅናቄ አዲሃን የዜጎችን ሰላምና ደህንነት ለማስጠበቅ ከአማራ ክልል መንግስት ጋር አብሮ ለመስራት እንደሚፈልግ ገለጸ። አስቴር ምስጋናው ተከታዩን ዘገባ አልካለች።
የአማራ ዴሞክራሲያዊ ኃይል ንቅናቄ አዲሃን ለስምንት ዓመታት ያህል በኤርትራ በረሃ የወያኔን አገዛዝ በመቃወም ሲታገል የነበረ፣ ለውጡን ተከትሎ ወደ ሀገር ቤት ቢገባም ሰላማዊ መንገድን የመረጠ የፖለቲካ ድርጅት ነው ይላል ትላንት የንቅናቄው ሊቀመንበርና የህዝብ ግንኙነት ኃላፊው በሰጡት ጋዜጣዊ መግለጫ። በተለይ በአሁኑ ሰዓት በክልሉ የተለያዩ አካባቢዎች እየታየ ያለውን የጸጥታ መደፍረስ እንደሚያሳስበውና የህዝቡንም ሰላምና ደህንነት ለማስጠበቅ በሚደረገው ጥረት ከመንግስት ጋር አብሮ ለመስራት ዝግጁ መሆኑን የንቅናቄው ሊቀመንበር አቶ ተስፋውን አለም ነው ተናግሯል።
እዚህም እዛም ብዙ ችግሮች አሉ። ስለዚህ አገር ይቀድማል፣ ህዝብ ይቀድማል። በሰከነ ሁኔታ በተለይ ክልላችን ላይ ያለ አለመረጋጋት በምንም አይነት መንገድ ተቀባይነት የለውም። በተለይ ሰባራ ምክንያት ሲሰጠውም እንዲያ ነው የሚባለውን እኛ አንቀበልም። ስለዚህ አዴፓ መንግስትም ስለሆነ በአንድም ይሁን በሌላ መንገድ ክልሉ ላይ አለመረጋጋት ሊያስጠብቅ ይገባዋል። በዚህ ላይ እኛ ምንም ቅድመ ሁኔታ ሳናስቀምጥ አብረን እንሰራለን። አብረንም ስንሰራ ነበር። ለሰላም ለማስጠበቅ አቅም አለን፣ ብቃቱም አለን። ስለዚህ ከመንግስት ጋር ለመስራት ምንም አይነት ችግር የለብንም። በዚህ በኩል እየተባበርንም ነው። በተለያዩ ችግሮች አብረን ሰርተናል፣ አብረን ተባብረናል።
አዲሃን በአሁኑ ወቅት ሰላማዊ ትግሉን በመቀጠል በብሔራዊ ምርጫ ቦርድም ተመዝግቦ አስፈላጊውን መስፈርት በማሟላት ላይ እንደሚገኝ ሊቀመንበሩ አቶ ተስፋውን አለም ነው ተናግሯል።
ወደ ኢትዮጵያ ከገባን ጀምሮ አመልክተናል። ማድረግ የሚገባን አስፈላጊ ሰነዶችን አስገብተናል። ለዛም ተገቢውን መልስ ሰጥቶናል። ምርጫ ቦርድ በሚያካሄደው በማንኛውም ስፍራ ላይ አዲያን እንደ ፓርቲ እየተሳተፈ ነው ያለው። ቀና በሆነ እንዲሁም ካየናቸው ተቋም የኢትዮጵያ ምርጫ ቦርድ ቀድሞ ማመስገን እንዳይሆንብን እንጂ በከፊልም ቢሆን ለውጡ ተዳርሷል እናምናለን።
በመጨረሻም ንቅናቄው በዜጎች ሞትና መፈናቀል የሚነግዱ ፖለቲከኞች ከዚህ እኩይ ተግባራቸው እንዲታቀቡ አስጠንቅቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበር። የዛሬ የድምፅ መሐንዲሳችን ፋሲል ገበየው፣
እንደዚሁም ደግሞ በስርጭት ምህንድስናው ጀስቲን አብሮን ነበረ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን።
Satan ask your body, and it ain't by Monday, I love you, Misty, you don't think you're home, it's up your wings, control, it's a topic I love, but so me, it's up your wings.
Radio Sagale Americati.